ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 6 2013 ዓመተ ምህረት ዝግጅታችን ጀመረ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፌልትማን በግብጽ፣ በኤርትራ፣ በሱዳንና በኢትዮጵያ ያደረጉትን ጉብኝት አጠናቀው ተመልሰዋል። ዝርዝሩን በአብይ ርዕስ እናስደምጣችኋለን። ብሔራዊ ዴሞክራቲክ ኢንስቲትዩትና የዓለም አቀፍ ሪፐብሊካን ኢንስቲትዩት ከፍተኛ ተወካዮች በመጪው ምርጫ ላይ ያደረጉትን ግምገማ ይፋ አድርገዋል። የዚህንም ዘገባ ከዜናው በኋላ ታዳምጣላችሁ። ጤና ይስጥልን፣ እንደምናመሻችሁ ክብራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ስርጭቱን ንጉሱ ታምሬ ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን ከሚያዝያ 26 እስከ ግንቦት 5 በግብጽ፣ በኤርትራ፣ በሱዳንና በኢትዮጵያ ያደረጉትን የመጀመሪያቸው የሆነውን የስራ ጉብኝት አጠናቀው መመለሳቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ባወጣው መግለጫ አስታወቀ። የአፍሪካ ቀንድ በጣም ወሳኝ በሆነ ጊዜ ላይ ነው የሚገኘው ያለው መግለጫ በመጪው ሳምንታትና ወራት የሚወሰዱ ውሳኔዎች ለአካባቢው ሕዝብና በዩናይትድ ስቴትስ ጥቅም ላይ ትልቅ አንደምታ ይኖራቸዋል ብሏል። ዩናይትድ ስቴትስ እርስ በርስ የተሳሰሩትን አህጉራዊ ቀውሶች ለመፍታትና ዜጎቿ በአስተዳደራቸው ውስጥ ድምጻቸውን የሚያሰሙባት እንዲሁም መንግስታት ለዜጎቻቸው ተጠያቂ የሚሆኑባት የበለጸገችና የተረጋጋች የአፍሪካ ቀንድ ለመደገፍ ቁርጠኛ ነች ሲል መግለጫው የመንግስቱን አቋምና የጉዞውን ዓላማ ዘርዝሯል። የዚህን ዘገባ ዝርዝር በዕለቱ አብይ ርዕስ እናቀርባለን። በሌላ ዜና የአውሮፓ ህብረት የውጭ ጉዳዮች ከፍተኛ ተወካይ ጆሴፍ ቦሬል እና የቀውሶች አያያዝ ኮሚሽነሩ ያኔዝ ሌናርቺች የኢትዮጵያ የትግራይ ክልል የሰብአዊ ረድኤት ተገድቧል በሚል መግለጫ አውጥተዋል። የአህጉራዊው ህብረት ባለስልጣናት ባወጡት በዚህ መግለጫቸው በትግራይ ክልል ያሉ አካባቢዎች የሰብአዊ ረድኤት ተደራሽነት ወታደራዊ ኃይሎች እያደነቃቀፉት መሆኑን የተባበሩት መንግስታት ድርጅት አረጋግጧል ያሉ ሲሆን የአውሮፓ ህብረት ለሁሉም አካባቢዎች የረድኤት ተደራሽነት እንዲረጋገጥ እንዲሁም የኤርትራ ወታደሮች በአስቸኳይ እንዲወጡ በተደጋጋሚ ጥያቄ አቅርበዋል ብለዋል። የኢትዮጵያ ባለስልጣናት ሁለቱም ጥያቄዎች ተፈጻሚ እንደሚሆኑ ቃል የገቡ ቢሆንም መሬቱ ላይ ያለው እውነታ ግን ሰብአዊ ቀውሱ ከሁሉም በላይ በከፋባቸው ገጠራማ አካባቢዎች እርዳታ እንዳይደርስ ወታደራዊ ኃይሎች ብርቱ የሆነ የማከላከል ተግባር እየፈጸሙ መሆኑን ነው ብለዋል። ሰብአዊ ረድኤትን በጦርነት መሳሪያነት መጠቀም ከባድ የዓለም አቀፍ ሰብአዊ ረድኤት ህግጋት ጥሰት ነው ያሉት የአውሮፓ ህብረት ባለስልጣናቱ በሚሊዮኖች የተቆጠሩ ሰዎችን ህይወት አደጋ ላይ የሚጥል ነው ካሉ በኋላ የበረታ ረሃብን ለመከላከል እንዲቻል በአስቸኳይ የተሟላ እርዳታ መድረስ ይኖርበታል። ሆን ብለው እርዳታ በወቅቱ እንዳይደርስ የሚያደርጉ በተጠያቂነት ሊያዙ ይገባል ሲሉ አክለዋል። ዜና ኮቪድ-19 በአንዳንዶቹ ድሆችና ባለመካከለኛ ገቢ ሀገሮች ለጤና ጥበቃ ሰራተኞች የሚሆን በቂ የኮቪድ-19 ክትባት በሌለበት ባለጸጎቹ ሀገሮች ልጆችን የመሳሰሉ ለቫይረሱ የከበደ ተጋላጭ ያልሆኑ የህብረተሰብ ክፍሎችን ለመክተብ መንቀሳቀሳቸው ላይ የዓለም የጤና ድርጅት ጥያቄ አንስቷል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ዛሬ በጄኔቫ የድርጅታቸው ጽህፈት ቤት በሰጡት ቃል የተዛባ የክትባት ተደራሽነት ያሉትን ጉዳይ በድጋሚ አንስተዋል። በዓለም ላይ ከተመረተው ከጠቅላላው የኮቪድ-19 ክትባት ውስጥ ባለዝቅተኛ ገቢ ሀገሮች የደረሳቸው 0.03 ከመቶ ብቻ ነው ያሉት ቴድሮስ አድሃኖም፣ ሀገሮች ልጆቻቸውን ለመክተብ መፈለጋቸው ይገባኛል፣ ነገር ግን በዚያው ልክ ለድሆች ሀገሮች ክትባቱን ለማዳረስ ለሚሰራው ለኮቫክስ ስብስብ ጠቀም አድርገው የክትባት እርዳታ ቢያደርጉ ጥሪ ያቀርባለሁ ብለዋል። የኮቪድ-19 መከላከያ ክትባታቸውን አጠናቀው ለወሰዱ ሰዎች በሽታውን ለመከላከል የተሰጡት አብዛኞቹ ገደቦች እንዲነሱላቸው የዩናይትድ ስቴትስ የጤና ባለስልጣናት ምክረ ሐሳብ አቀረቡ። የዩናይትድ ስቴትስ የበሽታዎች መከላከልና መቆጣጠሪያ ማዕከል ዋና ስራ አስኪያጅ ዶክተር ሮሼል ወለንስኪ ክትባታችሁን ተከትባችሁ ካጠናቀቃችሁ በወረርሽኙ ምክንያት የተዋቸዋቸውን ነገሮች መጀመር ትችላላችሁ፣ ሁላችንም ይህንን በጉጉት ጠብቀናል ብለዋል። ለጊዜው ማስኮች ወይም ጭንብሎች አውሮፕላን፣ ባቡርና አውቶቡሶች ውስጥ መጠቀም ግዴታ መሆኑ ይቀጥላል ያሉት የሲዲሲዋ ዲሬክተር ጉዞን የተመለከቱ ምክረ ሐሳቦችንና ትምህርት ቤቶችን እንዲሁም ካምፖችን የመሳሰሉትን ጨምሮ በቅርቡ ይፋ እናደርጋለን ብለዋል። ንግድ ቤቶችና ሌሎች ሰዎች የሚሰባሰቡባቸው ስፍራዎች በጭንብል መሸፈን ግዴታነቱ ይቀጥል እንደሆነ ያንን ውሳኔ ለአካባቢው አስተዳደር ባለስልጣናት እንደተውት ገልጸው በአካባቢው ያሉት የቫይረሱ ተጋላጮችና ክትባቱን የወሰዱ ሰዎች ብዛት ይህንን ለመወሰን ያገለግላል ብለዋል የሲዲሲዋ ዲሬክተር። ይህ በዚህ እንዳለ ጃፓን ውስጥ ከ350,000 በላይ ሰዎች ፊርማቸውን ያኖሩበት የቶኪዮ ኦሊምፒክ እንዲሰረዝ የሚጠይቅ አቤቱታ ዛሬ ለኦሊምፒክስና ፓራሊምፒክስ ኮሚቴ ሊቃነ መናብርት እንዲሁም ለቶኪዮ አገረ ገዢ ዩሪኮ ኮይኬ ቀርቦላቸዋል። የኦሊምፒክስ ውድድሮቹ የሚከፈቱት በአውሮፓውያን አቆጣጠር ሐምሌ 23 ቀን ሲሆን ጃፓን ውስጥ ቶኪዮን ጨምሮ በበርካታ አካባቢዎች የኮሮና ቫይረስ ስርጭቱ እንደጨመረ እየተሰማ ነው። ውድድሩ የሚከናወን ከሆነ ውድ የሆነው የሀገራችን የሕክምና ወጪ ለኦሊምፒክስ መዋል ሊኖርበት ነው ሲሉ የቶኪዮ ኦሊምፒክስ ይሰረዝ አቤቱታ አደራጅ ተናግረዋል። የሀገሪቱ ባለስልጣናት ግን ባለፈው ዓመት በኮቪድ-19 ወረርሽኝ ምክንያት ተሰርዞ ወደ ዘንድሮ የተላለፈውን የኦሊምፒክስ ውድድር ለማካሄድ የቆረጡ ነው የሚመስለው። እርግጥ ወረርሽኙ አለ፣ ነገር ግን ውድድሩን በጥንቃቄ ማካሄድ አለብን ሲሉ በቅርቡ የቶኪዮ አገረ ገዢ መናገራቸው ይታወሳል። በህንድ ደግሞ ጠቅላይ ሚኒስትሩ ናሬንድራ ሞዲ ዛሬ በሰጡት ቃል በአይን የማይታይ ጠላት ጦርነት ከፍቶብናል ብለዋል። ዛሬ በሀገሪቱ በአንድ ቀን 343,145 አዲስ የኮሮና ቫይረስ ተጋላጮች እንደተገኙ ተነግሯል። ባለፈው ሳምንት በየቀኑ 400,000 አዲስ ተጋላጮች ሲመዘገቡ እንደነበረ የሚዘነጋ አይደለም። ቁጥሩ ከህንድ የሚበልጥ የኮሮና ቫይረስ ተጋላጮች ብዛት ያሏት ዩናይትድ ስቴትስ ብቻ ስትሆን የጤና ባለስልጣናት እንደሚሉት የህንዱ የቫይረሱ ተጋላጭ ቁጥር በይፋ ከሚታወቀው የበለጠ ሳይሆን አይቀርም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የእስራኤል የምድር ጦር ዛሬ አርብ ማለዳ የአየር ኃይሉ በጋዛ ሰርጥ እያካሄደ ያለውን ጥቃት መቀላቀሉን የሀገሪቱ የጦር ኃይል አስታውቋል። ቀደም ብሎ የእስራኤል የመከላከያ ኃይል በትዊተር ባወጣው መግለጫ ወታደሮቹ ጋዛ ውስጥ ጥቃት እያካሄዱ ነው ካለ በኋላ ያን አስተካክሎ ወታደሮቻችን ከእስራኤል ሆነው ወደ ጋዛ መድፍ እየተኮሱ ናቸው ብሏል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ ትናንት ሐሙስ ባወጡት መግለጫቸው ለሐማስ ጥብቅ ማስጠንቀቂያ የሰጡ ሲሆን ሐማስና ሌሎችም አሸባሪ ድርጅቶች እጅግ ከባድ ዋጋ እንደምናስከፍላቸው ተናግሬያለሁ ብለዋል። አሁንም ይህንኑ ይዘናል፣ ወደፊትም በብርቱ ኃይል እንቀጥላለን ብለዋል ነተንያሁ። ከእስራኤል በሚያዋስነው የጋዛ ድንበር አካባቢ የሚኖሩ ሰዎች የእስራኤል ወታደሮችን በአካባቢው አለማየታቸውን ለሮይተርስ አረጋግጠዋል። ይሁን እንጂ ከባድ የመድፍና የአየር ድብደባ እየተካሄደ መሆኑን ገልጸዋል። ዛሬ ግጭቱ አምስተኛ ቀኑን ያዘ ሲሆን የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ተነገ ወዲያ እሁድ ስብሰባ አድርጎ ሊነጋገር ስምምነት ላይ መድረሱ ተገልጿል። ቀደም ሲል ስብሰባውን ለማቀድ የተደረጉ ጥረቶች ዩናይትድ ስቴትስ በሰነዘረችው ስጋት ምክንያት ዘግይቶ እንደነበረ ነው የተመለከተው። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ በትዊተር ባወጡት ቃል ዩናይትድ ስቴትስ ውጥረቶቹን ለማርገብ በከፍተኛ ደረጃ የተያዘ ንቁ የዲፕሎማሲ ጥረት ይዛለች፣ ያንኑ እየቀጠለች ነው ብለዋል። በውጊያው ቢያንስ 27 ህጻናትና 11 ሴቶችን ጨምሮ 103 ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር አስታውቋል። 530 ሌሎች ሰዎች እንደቆሰሉም አክሎ አመልክቷል። 7 እስራኤላውያን አንድ የ6 ዓመት ልጅን ጨምሮ በሮኬት ጥቃት እንደተገደሉ ታውቋል። ምስራቃዊ ዩናይትድ ስቴትስ ውስጥ ዳርክ ሳይድ የሚባሉት የሩሲያ የኮምፒውተር ሰርሳሪዎች አደረሱት በተባለው ጥቃት ሳቢያ ለ6 ቀናት ተሽመድምዶ የነበረውና ነዳጅ ቀጂዎችን አስግቶ የነበረው የነዳጅ መስመር ነዳጅ ማከፋፈል ጀምሯል። ትናንት ፕሬዚደንት ጆ ባይደን መኪና አሽከርካሪዎችን ይሄ ጊዜያዊ ችግር ነው እንዳትሸበሩ፣ በሚቀጥሉት ቀናትም ከሚያስፈልጋችሁ በላይ ነዳጅ አትቅዱ ሲሉ ተማጽኖ አሰምተዋል። ባለቤንዚን ማደያዎችንም አጋጣሚውን ተጠቅማችሁ ሸማቹ ላይ ዋጋ እንዳትጨምሩ በማለት ባይደን አስጠንቅቀዋል። ኮሎኒያል ፓይፕላይን የተባለው ኩባንያ የነዳጅ መስመሩን ስርዓት ለማስቀጠል መጠነ ሰፊ ስራ ሰርተናል ብሏል። እስከ እኩለ ቀን ባለው ጊዜ ሁሉም የምናገለግላቸው ጣቢያዎች ነዳጅ ያገኛሉ ሲልም አክሏል። ይህ በዚህ እንዳለ በጃፓን ቶሺባ ኩባንያ የአውሮፓ ቅርንጫፍ ላይ የተፈጸመውን ሳይበር ጥቃት ያደረሰው ይኸው ዳርክ ሳይድ የተባለው ቡድን ነው ተብሎ መወንጀሉን የሀገሪቱን የዜና ማሰራጫ NHK የጠቀሰ የሮይተር ዘገባ አስታውቋል። ኮሎኒያል ፓይፕላይን ኩባንያ ባለፈው ሳምንት አርብ ለኮምፒውተር ሰርሳሪዎቹ $5 ሚሊዮን ከፍሎ የነዳጅ መስመሩን ስርዓት ያመሳቀለውን ጥቃት የሚቀለብስበትን መንገድ መቀበሉን፣ ሆኖም ውጤታማ ሳይሆንለት መቅረቱን ብሉምበርግ ዘግቦ እንደነበረ ይታወሳል። ኩባንያው ለሰርሳሪዎቹ ገንዘብ መክፈሉን ወይም አለመክፈሉንም በተመለከተ የተናገረው ነገር የለም። ፕሬዚደንት ባይደንም ትናንት ተጠይቀው አስተያየት የለኝም ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 6 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ብሔራዊ ዴሞክራቲክ ኢንስቲትዩትና የዓለም አቀፍ ሪፐብሊካን ኢንስቲትዩት ከፍተኛ ተወካዮች መጪውን የኢትዮጵያ ብሔራዊ ምርጫ አስመልክቶ የቅድመ ምዘና ሪፖርት አውጥተዋል። የተቋማቱ ከፍተኛ ልዑካን ሪፖርቱን ያወጡት እንደ አውሮፓውያን አቆጣጠር ከሚያዝያ 9 እስከ 26 ባደረጉት የድረገጽ ክትትልና ምዘና መሆኑንም አስታውቀዋል። ተቋማቱ ምርጫውን ለማካሄድ ሊወገዱ የሚገባቸው ስጋቶች መኖራቸውን ገልጸው ተስፋ ሰጪ ሁኔታዎች መኖራቸው ቸውንም ጠቅሰዋል። ከሁለቱ ተቋማት የወጣውን ሪፖርት የተከታተለው ደረጀ ደስታ እንደሚከተለው ያቀርበዋል።
የጋራ ተቋማቱ ልዑካን ቡድን የመሩት አምባሳደር ጃኒ ካርሰን የብሔራዊ ዲሞክራቲክ ኢንስቲትዩት ቦርድ አባልና የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትር፣ የዓለም አቀፍ ሪፐብሊካን ኢንስቲትዩት ቦርድ አባል ኮንስታንስ ቤሪ ኒውማን እንዲሁም የኬንያ ገለልተኛ የምርጫና የድንበር ጉዳዮች ኮሚሽን ሊቀመንበር የነበሩት አህመድ አይዛክ ሐሰን ናቸው። ልዑካኑ በሪፖርታቸው ማጠቃለያ እንደ አውሮፓ አቆጣጠር ሰኔ 5 በኢትዮጵያ እንዲደረግ የታቀደው ምርጫ በቅርቡ የተጀመሩት ማሻሻያዎችና የታየው እድገት የበለጠ ሁሉን አቀፍ እንዲሆኑ ግልጽና ተጠያቂነት ያለበት አስተዳደር እንዲመሰረት ለማድረግ ጥሩ አጋጣሚ ሊሆን ይችላል ብለዋል። ይሁን እንጂ በስፋት የሚታየው አለመረጋጋት የጎሳ ግጭቶችን ጨምሮ በኢትዮጵያ ብሔራዊ ምርጫ ቦርድ የእጩዎችና የመራጮች ምዝገባ ሂደቶች መዘግየት፣ ከአንዳንድ ክልል መስተዳድሮችም የሚታየው የትብብር ማነስ፣ በርካታ ደጋፊዎች ያሏቸው በርካታ የፖለቲካ ፓርቲዎች ከምርጫው ለመውጣት የሚያደርጉት ማስፈራራትና እንዲሁም የኮቪድ-19 በህዝቡ ጤና ላይ ያስከተለው ቀውስ የመሳሰሉት ስጋት ሊፈጥሩ የሚችሉ ተገቢ ምክንያቶች ናቸው ብለዋል። ስለሆነም አሉ ተቋማቱ፣ ከምርጫው በፊት ሁሉም ባለድርሻ አካላት ለምርጫው የተለየ ትኩረት በመስጠትና የጋራ ጥረት በማድረግ ትርጉም ያለው ምርጫ ማካሄድና ከምርጫው በኋላ ሊኖር ስለሚገባው ብሔራዊ እርቅም ሆነ ዲሞክራሲያዊ እድገት ከወዲሁ ጠንካራ መሰረት መጣል ያለባቸው መሆኑን አሳስበዋል። የብሔራዊ ዲሞክራቲክ ኢንስቲትዩት ቦርድ አባልና የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትር አምባሳደር ጃኒ ካርሰን ጨምረው እንደተናገሩት አሁንም ቢሆን በዚህ ምርጫ ወደፊት በተከታታይ ሊደረጉ የሚችሉ ነገሮች ጠንካራ መሰረት መጣል የሚቻልበት አጋጣሚዎች አሉ። ልዑካኑ ምርጫውን መካሄድ አለበት ከሚሉትም ሆነ ምርጫው መደረግ የለበትም ከሚሉት ወገኖች ያሉትን አስተያየቶች አድምጧል። ምርጫው የሚካሄድበት ጊዜ መቼም ይሁን መች ግን ምርጫን ለማካሄድ የሚያስችሉ ምቹ ሁኔታዎችን መፍጠር ያስፈልጋል ብለዋል። የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትርና የዓለም አቀፍ ሪፐብሊካን ተቋም IRI ቦርድ አባል የሆኑት ኮንስታንስ ቤሪ ኒውማን በበኩላቸው በምጻረ ቃል NDI እና IRI የሚባሉት እነኚህ ሁለቱ ተቋማት ልዑካን ይህን ቅድመ ምርጫ ሪፖርት ሲያቀርቡ ኢትዮጵያ ዲሞክራሲያዊ ተቋማትን ውጤታማ የሆነ የምርጫ ልምድን እንዲሁም የዜጎችን ተሳትፎና በአገሪቱም ተጠያቂነት እንዲኖር ለሚደረገው ጥረት ዓለም አቀፋዊ ድጋፋችንን ለመግለጽና ጥረቶቹም እንዲሳኩ ተስፋ ከማድረግ ነው ብለዋል። የኬንያ ገለልተኛ ምርጫና የድንበር ጉዳዮች ኮሚሽን ሊቀመንበር የነበሩት አህመድ አይዛክ ሐሰን በበኩላቸው ምርጫው ሊካሄድ በቀረባቸው በእነዚህ አጭር ቀናት ውስጥ እንኳ ቢሆን መጪው ምርጫ እንዲሳካም ሆነ አገሪቱንም ወደፊት እንዲያራምዳት ኢትዮጵያ ልታደርጋቸው የምትችላቸው ዓለም አቀፍ ማህበረሰቡንም ድጋፍ ሊሰጥባቸው የሚገባቸው አስፈላጊ ነገሮች አሉ ብለዋል። የተቋማቱ ልዑካን ምርጫው አሳታፊ፣ ግልጽና ተጠያቂነት ያለበት እንዲሆን በሁሉም ባለድርሻ አካላት በቅድሚያ ሊደረጉ ይገባቸዋል የሚሏቸውን 12 ምክረ ሐሳቦችንም አቅርበዋል። የምርጫውን እድልና ፈተናዎችንም አስመልክቶ የቡድኑ ሪፖርት ላይ ከተመለከቱት ውስጥ እነዚህ ተጠቅሰዋል። እንደ አውሮፓ አቆጣጠር ከ2018 ጀምሮ የተደረጉት ማሻሻያዎች በርካታ የሆኑ ማህበራዊ ፖለቲካ ለውጦችን አምጥተዋል። ለዜጎች፣ ለፖለቲካ ፓርቲዎችና ለመገናኛ ብዙሃን የተሻለ ድልን አቀዳጅተዋል። ጥብቅ የነበሩ በርካታ ህጎችንም በመቀየር ምርጫውንና የፖለቲካ ፓርቲዎችንም አስመልክቶ በርካታ ህጎች ተለውጠዋል። የምርጫ ቦርድ ሊቀመንበር ሆነው የተመረጡት ብርቱካን ሚደቅሳ እጅግ የተከበሩ የተቃዋሚ ፓርቲ አባልና ዳኛ የነበሩ ናቸው። በፖለቲካው አካባቢ የምርጫ ቦርድን ገጽታ ያጠናከሩ ሲሆን መንግስትም የተቋሙን ነጻነት የሚጠብቁ ህጎችን አውጥቷል። ምርጫ ቦርድም በሳቸው መሪነት በህዝብ አመኔታ ያለው ተአማኒ ምርጫ ሂደት ለመገንባት ረጅሙን እንቅስቃሴ ጀምሯል። የሳቸው ሹመት፣ የጠቅላይ ፍርድ ቤቱ ዳኛ እንዲሁም የፌዴራል መንግስቱ ፕሬዝደንት የሚያሳዩት ሴቶች በፖለቲካው ህይወት ምን ያህል ወሳኝ ሚና መጫወት የሚችሉ መሆኑን ነው ብለዋል። አስከትለውም ለረጅም ጊዜ ሲታፈን የኖረው ማህበረሰብም እንደገና ወደ ምርጫና የሲቪክ ትምህርት በመሳተፍ የምርጫውን ሂደት ገለልተኛ በሆነ መንገድ መታዘብ ጀምሯል። እነዚህ አዝማሚያዎች እስከ ዛሬ የተለዩ በመሆናቸው እጅግ አስፈላጊ ናቸው፣ ወደፊትም የበለጠ ሊበረታቱ ይገባል ብለዋል። በሌላም በኩል አገሪቱ በተለያዩ አካባቢዎች ለረጅም ጊዜ ከተያያዘው የጎሳ ግጭት ጋር ተያይዘው የመጡ በርካታ የጸጥታ ቀውሶችና አለመረጋጋቶች ገጥመዋታል። ይህ የጸጥታ ሁኔታ ዜጎች በነጻነት ተንቀሳቅሰው በምርጫው ሂደት እንዳይሳተፉ አግዷቸዋል። አንዳንድ ፓርቲዎችም ከምርጫው ራሳቸውን እንዲያገሉ አድርጓል። በግጭት የተነሳ በትግራይ ምርጫ አይካሄድም። በቁጥጥር ስር የዋሉ በርካታ ታዋቂ የኦሮሞ ፖለቲካ መሪዎችም በአገሪቱ ከፍተኛ የህዝብ ቁጥር ካለው ክልል ራሳቸውን አግልለዋል። የጸጥታው ሁኔታ ሴቶችን፣ የአካል ጉዳተኞችና የአገር ውስጥ ተፈናቃዮችን በምርጫው ሂደት እንዳይሳተፉ አድርጓቸዋል። ምንም እንኳ ትልቅ የሚዲያ ነጻነት ቢኖርም ዋነኞቹና መደበኞቹ የመገናኛ ብዙሃን አሁንም በመንግስት ቁጥጥር ስር ናቸው። ይህ በመሆኑም የመንግስት ደጋፊዎችና ድምጽ እና ከተለያዩ የፖለቲካ ወገኖች የተሳሳቱ መረጃዎችን በሚያሰራጩ ግለሰቦች የተነሳ ዜጎች ስለምርጫው ትክክለኛውን መረጃ ማግኘት አልቻሉም። የጥላቻ ንግግሮችም የምርጫውን አውድ አውከውታል። ምንም እንኳ በትላልቅ የመሪነት ቦታዎች ሴቶች ቢኖሩም አሁንም ቢሆን በበርካታ ቦታዎች ሴቶች ተገለሉ ሆነዋል። የኮቪድ-19 ሁኔታ ተጨማሪ ችግር እየፈጠረ ነው። ለተአማኒ የምርጫ ስርዓት የህብረተሰቡ ጤና የተጠበቀ መሆን ይኖርበታል። ይህ ሁኔታ በእጩዎችም ሆነ መራጮች ምዝገባ ላይ አሉታዊ ተጽዕኖ እያሳደረ ነው ብሏል። የቡድኑ አባላት በሪፖርታቸው ይህም ሆኖ ይህን ምርጫ ገንቢና ለወደፊቱ መሰረት የሚጥል ለማድረግ አሁንም ተስፋ አለ ብለዋል። የልዑካኑ ቡድን በNDI እና IRI በተባሉት ሁለቱ ተቋማት ስር የኢትዮጵያ የምርጫን ሂደት ለመቃኘት ተልእኮ ይዞ የተቋቋመው International Election Assessment Mission for Ethiopia IEME በተባለው አካል መሰረት እንደሆነ ተመልክቷል። የቅድመ ምርጫውን ሂደት ለመቃኘት የተደረገውን ጥረት ዓለም አቀፍ የምርጫ ታዛቢነት የአሰራር መስፈርትና ስልቶችን መሰረት በማድረግ መሆኑን ቡድኑ አመልክቷል። ይህም አካል የተቋቋመው የኢትዮጵያ ውጭ ጉዳይ ሚኒስትር ባቀረበለት ግብዣና የኢትዮጵያ ብሔራዊ ምርጫ ቦርድም ታዛቢዎችንም አስመልክቶ ባወጣው ደንብና መመሪያ መሰረት መሆኑን ተገልጿል። የልዑካን ቡድኑ ሆነ በስሩ የተቋቋመው የዚህ አካል ዋና ዓላማ ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ የቅድመ ምርጫውን ሂደት አስመልክቶ ከኢትዮጵያ ሕግ ጋር የሚጣጣሙ ዲሞክራሲያዊ ምርጫዎችና ዓለም አቀፍ የምርጫ ደረጃዎችን የተጠበቁ ገለልተኛና ገንቢ የሆኑ ምክረ ሐሳቦችን ለመስጠት እንደሆነም ተመልክቷል። በዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት USAID የገንዘብ እርዳታ የሚደረግለት ይኸው ተቋም የሥራ አመራሮችን ጨምሮ የተወሰኑ ተወካዮቹ ኢትዮጵያ ውስጥ የገቡ ሲሆን 8 የሚሆኑት ደግሞ በርቀት የሚከታተሉት መሆኑ ተገልጿል። በኮቪድ-19 የተነሳ ቡድኑ በአብዛኛው ሁኔታዎችን በርቀት የሚከታተል መሆኑን በመግለጽ ምርጫው የሉዓላዊነት መገለጫ በመሆኑ የምርጫውን ሂደት በመቃኘትም ሆነ ይህን አጋጣሚ በመጠቀም ለወደፊቱ ወሳኝ የሆነውን የፖለቲካ ለውጥ የሚወስነው የኢትዮጵያ ሕዝብ ይሆናል ብለዋል። አድማጮቻችን፣ በሪፖርቱ ውስጥ የተካተቱትን ምክረ ሐሳቦች ጨምረን በቀጣዩ ፕሮግራማችን ሰፋ ያለ ዝግጅት የምናቀርብ መሆኑን እንገልጻለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመቀሌ ሀገረ ስብከትና የክልሉ የስነ መለኮት ምርቋን ማህበር በብፁዕ ወቅዱስ አቡነ ማቲያስ የተነገረውን መልእክት እንደሚደግፉ በመግለጫ አስታወቁ። መግለጫው የዘር ማጽዳት ዘመቻ እየተፈጸመ ነው ተብሎ በፓትርያርኩ የተገለጸው እየተፈጸመ ካለው የተወሰነ ክፍሉ ብቻ ነው ብሏል። ባለፈው ሰኞ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዮሴፍ በሰጡት መግለጫ የፓትርያርኩ መልእክት ሲኖዶሱን እንደማይወክል መግለጻቸው ይታወሳል። ሙልጌታ ጽባ ዝርዝር አለው።
የመቀለ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኢሳያስ የመሩት ጉባኤ የተሳተፉት የወረዳ ቤተ ክህነት ሰራተኞች፣ የአብነት መምህራን፣ ማህበረ ካህናት፣ ማህበረ ምእመናን፣ የሰንበት ትምህርት ቤቶች አባላትና የትግራይ ነገረ መለኮት ምርቋን ማህበር የፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ሰሞኑን ያስተላለፉት መልእክት እንደሚደግፉ ገልጸዋል። ብፁዕ ወቅዱስ አቡነ ማቲያስ በቪዲዮ ተቀርጾ ባወጡት መልእክት በትግራይ እየተፈጸመ ነው ያሉት ግፍ እንዲቆም ጠይቀዋል። በትግራይ ዘር የማጥፋት ስራ ያሉትን እንዲቆም መልእክት ማስተላለፍ ፈልገው በተደጋጋሚ ቢናገሩም ፍቃድ እንዳላገኙ ተናግረው ነበር። በመቀለ ቤተ ክህነት የወጣው መግለጫ ቅዱስነታቸው በክልሉ የተፈጸመው ግፍ እንዳይናገሩ መከልከላቸው የኢትዮጵያ ትክክለኛ የአገዛዝ መልክ የሚያሳይ ነው ብሏል። በሴቶች ላይ የተፈጸመው ተግባር አረመኔያዊና ታሪክ የማይረሳው ነው ያለው መግለጫው ታሪካዊና ሃይማኖታዊ የትግራይ ቅርሶች ኢላማ ማድረጉ በቅዱስነታቸው የተገለጸውም ትክክል ነው ብሎታል መግለጫው። የኢትዮጵያ መንግስት አማራ፣ ኤርትራ፣ ሶማሊያና ኤምሬትስ በጋራ በትግራይ ህዝብ ላይ ጭፍጨፋና ወረራ ሲከፍቱ አብዛኛው ለትግራይ ህዝብና ቤተክርስቲያኗ ከድተዋል በማለት መግለጫው ከሷል። አቡነ ማቲያስ የተናገሩትም ከደረሰው ግፍና መከራ የተወሰነ ነው ይላል መግለጫው። በትግራይ ህዝብ የደረሰው ግፍ በዓለም ታይቶ የማይታወቅ ሁሉን አይነት ግፍ ተፈጽሟል ያለው መግለጫው በዚህ ጉዳይ ለቅዱስ ፓትርያርኩ ሀቅ አትናገሩ የሚሉትን እናወግዛለን ሲል መግለጫው አስታውቋል። ያለንበት ወር የትንሳኤ ትንሳኤና የደስታ ቢሆንም ለኛ ለክርስቲያኖችና የትግራይ ህዝብ ግን የሐዘንና የጾም የጸሎት ጊዜ ነው ብሏል። በዚህ ጉዳይ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጠቅላይ ቤተ ክህነት ምላሽ ለማግኘት ያደረኩት ጥረት አልተሳካም። ሆኖም የቤተክርስቲያኒቱ የሲኖዶስ ዋና ጸሐፊ ብፁዕ አቡነ ዮሴፍ ባለፈው ሰኞ በሰጡት መግለጫ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ አቡነ ማቲያስ ያስተላለፉት የግል አቋም እንጂ የሲኖዶሱ ውሳኔ አይደለም በማለት ገልጸው ነበር። የትኛውም መልእክት ከመተላለፉ በፊትም በሲኖዶስ በሚደረግ ስብሰባ ውሳኔ ሊሰጠው ይገባል በማለትም ተናግረዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ወደ ተከታዩ ዘገባ እንለፍ። በዩናይትድ ስቴትስ ሜክሲኮ ድንበር በኩል ጠባቂ የሌላቸው ህጻናትን የበዛ ስደት ለመቆጣጠር የተደራጀ ምላሽ እንደሚተገበር አንድ የስደተኞች ጉዳይ ባለስልጣን ተናግረዋል። የአሜሪካ የህግ መወሰኛ ምክር ቤት ውስጥ በተሰማ ሸንጎ ላይ የሀገሪቱ የውስጥ ደህንነት ኃላፊ አሌሃንድሮ ማዮርካስ በባይደን የስልጣን ዘመን መጀመሪያ ላይ ተፈጥሮ የነበረው የስደተኞች ውጥንቅጥ በቁጥጥር ስር እንደዋለ ጉዳዩ ላሳሰባቸው የምክር ቤት አባላት ተናግረዋል። የካትሪን ሰነን ዘገባ ሀብታሙ ስዩም ያቀርበዋል።
በህፃንነታቸው ወደ ዩናይትድ ስቴትስ መጥተው በምጻሩ ዳካ በሚሰኘው መርሃ ግብር አማካኝነት ህጋዊ የሀገሪቱ ነዋሪዎች ለመሆን እድሉን ያገኙ ስደተኞችን በዋይት ሀውስ ያነጋገሩት ጆ ባይደን ስደተኝነትን የተመለከተ ማሻሻያ እንዲደረግ ግፊት እያደረጉ ነው። በዚህ ዓመት መጀመሪያ ላይ በአሜሪካ ህዝብ ዘንድ በሰፊው እውቅና ያለው መርሃ ግብሩ እንዲታደስ የምክር ቤቱን ይሁንታ ያገኘ ቢሆንም አሁንም ላይ ግን በእኩል መጠን በተከፋፈለው ምክር ቤት አቋም ምክንያት ወደፊት መራመድ አልቻለም። ሪፐብሊካን የምክር ቤት አባላት የባይደን አመራር በዩናይትድ ስቴትስ ሜክሲኮ ድንበር ከፍተኛ ችግር እንደገጠመው በመናገር ላይ ይገኛሉ። ሴናተር ሮብ ፖርትመን አንዱ ናቸው።
The crisis today is unprecedented. Far worse.
የአሁኑ ውጥንቅጽ ያልተጠበቀ ነው። ከባለፈው ዓመትም ሆነ በ2019 ከነበረውና በወቅቱ ሁሉም ሰው እንደ ከባድ ችግር ከቆጠረው ሁኔታ በእጅጉ ይበሳል ነው ያሉት። የባይደን አስተዳደር ግን ይህንን አይቀበልም። ችግሩ የትራምፕ ዘመን የስደተኞች ፖሊሲ ነው ባይ ነው። አሌሃንድሮ ማዮርካስ የዩናይትድ ስቴትስ የደህንነት መስሪያ ቤት ኃላፊ ናቸው። በስርዓቱ የሚመራ ደህንነቱ የተጠበቀና ሰብአዊነት ያለው የስደተኝነት ስርዓት እንዲኖር ብርቱ አቋም አለን። ስለሆነም የቀድሞውን አስተዳደር ጠባቂ የሌላቸው ህጻናት የማባረር ፖሊሲ አስቁመናል። ወደ መጡበት እንዲመለሱ አላደረግንም ነው ያሉት። በድንበሩ የሚገኙ በወላጅ ያልታጀቡ ህጻናት ቁጥር በዚህ ሳምንት ከአምስት መቶ በታች ሆኗል። ሴናተር አሌክስ ፓዲላ ዲሞክራት የምክር ቤት አባል ናቸው። መጋቢት ወር ላይ ከአምስት ሺህ በላይ ህጻናት በድንበር ጠባቂ መስሪያ ቤት ቁጥጥር ስር ነበሩ። ሁሉም 115 ሰዓታትን ያክል በድንበር ጥበቃ ጣቢያ ውስጥ ቆይተዋል። እስከ ባለፈው ማክሰኞ ድረስ በተቋሙ ስር 455 ህጻናት እንደሚገኙ ተረድቻለሁ። በተቋሞቹ ውስጥ ያሳለፉት ጊዜ 28 ሰዓታት ነው። በቁጥጥር ስር በሚገኙ ህጻናት ቁጥርም ሆነ በጣቢያዎቹ ውስጥ የሚያሳልፉት ሰዓት በከፍተኛ ደረጃ ቀንሰዋል ነው ያሉት። በዩናይትድ ስቴትስ ሜክሲኮ ድንበር የሚያዙ አዋቂዎች ቁጥር ግን ጨምሯል። ይህ ቁጥር የሚያሳየው ማስረጃ የሌላቸው ሰዎች ድንበሩን ለማለፍ ያደረጉትን ተደጋጋሚ ሙከራ ነው። ምክትል ፕሬዚደንት ካምላ ሃሪስ የስደተኝነትን የስር ችግሮች ለመፍታት ኃላፊነቱ ተሰጥቷቸዋል። ሪፐብሊካኖች ግን በቂ አይደለም ይላሉ። ሚት ራምኒ የዓለምን ሁሉ ችግር መፍታት አንችልም፣ የላቲን አሜሪካንም ሆነ የሀገራችንንም ጭምር። ድንበራችንን ማስከበር፣ የድንበር አጥሩን በማጠናቀቅ ቴክኖሎጂን በመጠቀም ጉዳይ ተስማማላችሁ? በነገራችን ላይ የቴክኖሎጂ ጉዳይ ከሆነ ቴክኖሎጂን ተጠቀሙ። ሆኖም ፈጣንና ጠንከር ባለ ሁኔታ እልባት አገኙለት ነው ያሉት። ሴናተር፣ እውነት ነው። ድንበሩን በማስከበር ላይ ትኩረት አድርገናል። ቴክኖሎጂን መጠቀምም በጣም ውጤታማ ወይም በጣም ውጤታማ ከሆኑት መካከል አንደኛው መንገድ ነው ያሉት። ለድንበር ጥበቃ የሚውለውን ገንዘብ መጨመር የዲሞክራቶችን ድጋፍ ያገኝ ዘንድ በዓመቱ መጀመሪያ ላይ የቀረበው የማሻሻያ እቅድ አንዱ ክፍል ነው።
አድማጮች፣ አሁን የመጪውን ምርጫ የተመለከተ ዘገባ የምናስደምጥበት ሰዓት ላይ እንገኛለን። በሄ ብሔራዊ ምርጫ ቦርድ በግጭት ምክንያት ተጨማሪ አንድ ሳምንት ከተራዘመባቸው 3 ዞኖች በስተቀር በአገር አቀፍ ደረጃ የመራጮች ምዝገባ ዛሬ መጠናቀቁን ይፋ አድርጓል። በምዝገባው ሂደት የጎላ ችግር አላጋጠመኝም ብሏል። የሴቶች ተሳትፎም አበረታች እንደሆነ የምርጫ ቦርድ የኮሙኒኬሽን ዳይሬክተር ሶሊያና ሽመልስ በተለይ ለቪኦኤ አስታውቀዋል። የዩኒቨርሲቲ ተማሪዎች በየትውልድ አካባቢያቸው ሄደው እንዲመርጡ የሚደረግ ሲሆን ተፈናቃዮች ባሉበት ቦታ ሆነው እንዲመርጡ የታሰበው ግን በታሰበው ልክ እየተሳካ እንዳልሆነ ዳይሬክተሯ ገልጸዋል። አዲስ ቸኮል ተጨማሪ አለው።
ብሔራዊ ምርጫ ቦርድ 2 ጊዜ አራዘመውን የመራጮች ምዝገባ ዛሬ ማጠናቀቁን ይፋ አድርጓል። የቦርዱ የኮሙኒኬሽን ዳይሬክተር ሶሊያና ሽመልስ በተለይ ለቪኦኤ በሰጡት ቃል የጎላ ችግር ሳያጋጥማቸው የመራጮች ምዝገባ ማጠናቀቃቸውን አስታውቀዋል።
የመራጮች ምዝገባን በምናካሄድበት ወቅት ያጋጠመ መሰረታዊ የሚባል የደህንነት ችግር አልነበረም። ስለዚህ እሱ በጣም ጥሩ ነገር ነው። የምርጫ ምዝገባዎች የምናደርግባቸው ቦታዎች ላይ ሁላ ምርጫ ጣቢያዎቻችን የተለያዩ ችግሮች ያጋጥሙ፣ በመሰረታዊ ደረጃ በሰላም በሁሉም ቦታ ላይ የመራጮች ምዝገባ ማከናወን ችለናል። አይንክ አንደኛው ትልቁ ስኬት እሱ ነው። ሁለተኛው ዋናው የሚመስለኝ የመራጮች ምዝገባ በምናካሄድበት ወቅት መጀመሪያ ሰሞኑን ያጋጠሙ ችግሮችንም ኦቨርካም አድርገናል ብሎ ላይ በኋላ ግን በጣም በፍጥነት በመሻሻል ሁሉም ምርጫ ጣቢያዎቻችን እንዲከፈቱ ማድረግ ችለናል። እሱ አንደኛው ጥሩ ነገር ነው። ከዛ ቀጥሎ የመራጮች ምዝገባ በተለይ ክፍት የሆነባቸው ቦታዎች ላይ የመራጮች ምዝገባ ቁጥር አነስተኛ የሆነባቸው ቦታዎች ነበሩ። እሱንም መጨረሻ ላይ ኦቨርካም አድርገን ከሞላ ጎደል የመራጮች ምዝገባ ተሳትፎ ጥሩ ነው የሚባል ደረጃ ላይ እንዲሆን አድርገናል። ከዛ በተጨማሪ ደግሞ አቤቱታ ያቀረቡባቸው ቦታዎች ላይም ደግሞ አቤቱታዎቹን እንደገና በጥሩ ሁኔታ በደንብ ተቀብለን አይተን አቤቱታዎቹ ለመፍታት እርምጃዎችን ወስደናል። ሶማሌ ለምሳሌ አንደኛው ምሳሌ ነው ሊሆን የሚችለው። በዚህ በኩል የፓርቲዎችን አቤቱታ አይቶ እሱን ለመፍታት ሙከራ ማድረግ ማለት ነው።
ምዝገባውን በተመለከተ ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው የመራጮች ቁጥር ካለፈው ምርጫ እየበለጠ መሆኑን ዛሬ ጠዋት አስታውቀው ነበር። ብሔራዊ ምርጫ ቦርድ እስካሁን የተመዘገበውን መራጭ ቁጥር ሰብስቦ ለማጠናቀቁን የገለጹልን የኮሚኒኬሽን ዳይሬክተሯ፣ ይሁንና በሳምንቱ መጀመሪያ ላይ 34.2 ሚሊዮን መራጮች ተመዝግበው ነበር ብለዋል። ከዚህ በኋላ ባሉት ቀናት በተለይም በዛሬው ዕለት በርካታ መራጮች መመዝገባቸውንና አጠቃላይ ቁጥሩም ከፍ ያለ እንደሚሆን ገልጸዋል። ሆኖም ከነገ ዕለት ጀምሮ በየምርጫ ጣቢያዎች የመራጮች ቁጥር ይፋ እንደሚሆን የገለጹልን ከአጠቃላይ መራጮች የሴቶች ተሳትፎ 45% እንደሆነ የገለጹት ኮሚኒኬሽን ዳይሬክተሯ፣ ይህም ከዚህ በፊት ከነበሩ ምርጫዎች አንጻር ሲታይ የሴቶች ተሳትፎ የተሻለ መሆኑን የሚያሳይ ነው ብለዋል። ከሳምንት በፊት በየክልሎች የተመዘገቡ መራጮችን በተመለከተ ይፋ በሆነው አሃዝ የየክልሎች አፈጻጸም ላይ ከፍተኛ ልዩነት የነበረው ሲሆን በወቅቱ አነስተኛ ቁጥር ያላቸው መራጮች የተመዘገበባቸውን ክልሎች በተመለከተ ልዩ ልዩ ምክንያቶች እንደሚኖሩ ሶሊያና ሽመልስ አስታውቀዋል። ለአብነት በቤኒሻንጉል ጉሙዝ በካማሽ ዞን ያኔ ምዝገባ ስላልተጀመረ ዝቅተኛ ቁጥር ያለው መራጭ ብቻ በክልሉ ሊመዘገብ ችሏል ያሉት የኮሚኒኬሽን ዳይሬክተሯ፣ በየምርጫ ጣቢያዎች ያሉ መረጃዎችን ቶሎ ባለመሰብሰባቸው ምክንያት ዝቅተኛ ቁጥር ያለው መራጭ ሪፖርት ያደረጉ መኖራቸውንም ገልጸዋል። በዚህ ረገድ አሃዛዊ መረጃ የሚፈልጉ አካላት ግን የምርጫ ቦርድን ብቻ በዋቢነት እንዲጠቀሙ ነው ሶሊያና ሽመልስ የመከሩት። በሌላ በኩል የተፈናቀሉ ዜጎችን በተመለከተ ከአደጋ መከላከልና ዝግጁነት ጋር በመተባበር የተፈናቃዮችን ልዩ ምርጫ ጣቢያዎችን ሊያቋቁሙ አቅደው የነበረ ቢሆንም ተፈናቃዮችን በተመለከተ ከክልሎች በቂ ድጋፍ ስላላገኙ መወሰን እንዳልቻሉ ሶሊያና ሽመልስ ገልጸዋል።
እኛ ዝግጅት ስናደርግ አክቹዋሊ የተፈናቀሉ ዜጎች ቁጥር ኤስቲሜሽን ወስደን ከአደጋ ዝግጁነት ከዛ እሱ ላይ መሰረት አድርገን ምን ያህል ምርጫ ጣቢያዎች ያስፈልጉናል፣ በቁጥሩ አንጻር የሚያስፈልጉ ምርጫ ጣቢያዎች የትኛው ናቸው የሚለውን ነገር አዘጋጅተናል። ያጋጠመው ችግር ግን ምንድን ነው? በተለይ በተለያዩ ክልሎች ላይ የተፈናቀሉ ዜጎችን አስመልክቶ የሚደርሱ መረጃዎች በጣም ሊሚትድ ናቸው። አንዳንድ ክልሎች አልሰጡንም። ከዚህ በፊት አሁን ካሉት በአጠቃላይ 11 ክልሎች ላይ ከተማ መስተዳድሮች ላይ ነው ምርጫው እየተከናወነ ያለው። ከዛ መካከል የተሟላ የሚባለ ተሟላ ቅርብ የሆነ የተፈናቀሉ ዜጎች የተመለከተ መረጃዎች የሰጡን 4 እንኳን አይሆኑም ክልሎች። እነዚህ ደግሞ በተለይ ከፍተኛ ሰዎች ተፈናቅለውባቸዋል የሚባሉ ቦታዎችንም አይጨምሩም። ስለዚህ በዛ የተነሳ ከፍተኛ ቻሌንጅ አለን። የተፈናቀሉ ዜጎች ምርጫ ጣቢያው የሚኖሩበት ካምፕ ውስጥ ያሉ ሰዎች ቁጥር ምን ያህል ነው የሚለውን መረጃ እንኳን ለማግኘት በተለይ ከክልል ኮሚሽነሮቹ ጋር በጣም አስቸጋሪ ጊዜ ነው የነበረን። ስለዚህ በቦርዱ በኩል ይሄ ምራቾች ምዝገባ እየተካሄደ እያለ የተፈናቀሉ ዜጎችን ምዝገባ አብሮ ማካሄድ አልቻልንም። ስለዚህ ያረንጊያልን ያለ ነው በልዩ ሁኔታ የተፈናቀሉ ዜጎችን ምንድ የምናደርገው የሚለውን ነገር ኦፕሬሽናሊ ፕላን አድርገን የምናሳውቀው ይሆናል። ግን ትልቁ ቻሌንጃችን እስካሁን ድረስ መክፈት ያልቻልንበት የመረጃ እጥረት ነው። ይሄ ነው የሚባል ይህን ያህል ሰዎች ናቸው የተፈናቀሉት፣ እኔ ክልል ያሉበት ካምፕ ደግሞ ይሄ ነው ብሎ መረጃ የሚሰጥ ክልል ሁሉ ማግኘት አልቻልንም። ችግራችን እሱ።
የዩኒቨርሲቲ ተማሪዎችን በተመለከተ ተማሪዎች በየሚማሩበት ዩኒቨርሲቲ በድረገጽ አማካኝነት እንዲመዘገቡ የተደረገ መሆኑን ያስታውሱት የኮሚኒኬሽን ዳይሬክተሯ፣ ተማሪዎቹ የሚመርጡት ግን በየተመዘገቡበት የመኖሪያ አካባቢያቸው ነው ብለዋል። በዚህ ረገድ በድሬዳዋ ዩኒቨርሲቲ ባደረግነው ማጣራት ተማሪዎች የአጋማሽ ፈተናና የማጠቃለያ ፈተና በጥቂት ቀናት ልዩነት ተፈትነው ከምርጫው በፊት ወደ የትውልድ አካባቢያቸው እንዲሄዱ ጥድፊያ ውስጥ መግባታቸውን ተማሪዎች ገልጸውልናል። በአሁኑ ሰዓት በግጭት ምክንያት የመራጮች ምዝገባ ተስተጓጉሎባቸው የነበሩ በኦሮሚያ ክልል 4 የወለጋ ዞኖች፣ በቤኒሻንጉል ጉሙዝ ካማሽ ዞን እንዲሁም በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን 3 ወረዳዎች በቀጣይ ሳምንት የመራጮች ምዝገባ የሚቀጥል ሲሆን ቅሬታ ቀርቦባቸው ምዝገባ የተቆረጠባቸው 7 የምርጫ ክልሎችም በሶማሌ ክልል አሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የምርጫ ዘገባ ሳንወጣ የመራጮች ምዝገባ መጠናቀቅ ጋር በተያያዘ ዮናታን ዘብዲዮስ አንዳንድ የአዋሳ ከተማ ነዋሪዎችን አስተያየት አሰባስቦ እንደሚከተለው ያስደምጠናል።
ለሁለተኛ ጊዜ ተራዝመው የ6ኛው አግራውና ክልላዊ ምርጫ የመራጮች ምዝገባ የመጨረሻ ቀን ዛሬ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቋ ይዘነጋም። ቪኦኤ በአዋሳ ከተማ የመጨረሻ ቀን ተመዝጋቢዎችን አነጋግሯቸዋል። ከነዚህም ውስጥ በከተማው የዲያስፖራ አካባቢ ነዋሪ ወይዘሮ ለምለም ዴላ በመጨረሻው ቀን የተመዘገቡበት ምክንያት ተናግረው ስሜቱን ማጋርተውናል።
የመጨረሻ ተመዝጋቢ በመሆኔ በጣም ደስተኛ ነኝ። ምክንያቱም ከዛ በፊት አልነበርኩኝም፣ አጋጣሚ ሆኖ አልነበርኩኝም አካባቢው ላይ። አጋጣሚ ትናንት ነበር የመጣሁት። ዜና ላይ የመጨረሻ ምዝገባ ዛሬ መሆኑን ሳቅ ቀጥታ ወደዚህ የመጣሁት ልመዘገብ ማለት ነው።
ያመልጥሽ ኖሮ
በጣም ነበር የሚሰማሽ? እጅግ በጣም እናድር ነበር፣ በጣም እቆጣ ነበር፣ እናድር ነበር፣ በራሴ አዝን ነበር። ግን ወደ አውቄ መምጣቴ ደስ ብሎኛል በጣም።
ለምን ያናድሻል? ለምን ትቆጫለሽ?
አንድ እድል አጣለሁ። አንድ እድል የራሴ የሚሆነው የራሴ የሚለውን ነገር ስለማጣ አንድ ምርጫ ስለሚጎል አዝን ነበር በጣም።
ምርጫው መፍትሄ ይዞ ይመጣል ብሎ እንደሚያምኑ ተናግሯል።
ከምርጫ በኋላ ጥሩ አገርን የሚያሳርፍ ሰላምን የሚሰጥ ነገር ይኖራል ብዬ ገምታለሁ። በአሁኑ ሰዓት ያለው ነገር ጥሩ ስላልሆነ አገሪቱ ላይ እንድረጋጋ፣ አገሩ ላይ ሰላም እንዲወርድ የሚሆነንን መርጠን ሰላም እንዲወርድ ነው የምንፈልገው።
አሁን ያሳስበኛል ያሉትንም የአገሪቷን ሁኔታ ለቪኦኤ ገልጧል።
እጅግ በጣም አንገብጋቢ የሆነ ነገር አንደኛ በዚህ በኢትዮጵያ ጦርነት ላይ ያለው ነገርና እዚህ የኮሮና ነገር እጅግ አሳሳቢና አንገብጋቢ ነገር ነው በጣም ለኢትዮጵያ ጭንቅ የሆነ ጊዜ ስለሆነ ቀጣይ ጥሩ ነገር ይፈጠራል ብለን ስራ አሰብን ነው።
ሌላው በከተማው የአየር ማረፊያ ምርጫ ጣቢያ የመራጮች ተመዝጋቢ ወጣት ተስፋውን ይገረም እስከ ዛሬ ከሰዓት ድረስ ለመመዝገብ አለመቻሉን ገልጧል።
ምክንያቱም ስራ አጋጣሚ አልተመቸኝም ነበረ። የሚወጣው ጠዋት ነው፣ አንድ ሰዓት ነው የሚገባው። እዛ ደግሞ 12 ሰዓት ከኩል በኋላ ነው የሚወጣው። ስለዚህ አልተመቸኝም ነበር። ስራ አጋጣሚ ሊባኖ ሊያመት ረፍት ስለነበረ ስለወጣው ለዛ ነው።
ለባል ረፍት በወጣበት በዛው ወሰድክ?
የምደግፈው ፖለቲካ ምናልባት የተሻለ አቋም ያለው ፓርቲ ሳይመረጥ ወይም በአንድ ድምፅ ቢሸነፍ ያው የጸጥታ ስሜት ሊሰማኝ ይችላል።
ከምርጫ በኋላ በኢትዮጵያ የሚጠበቀውንም ሁኔታ ተናግሯል።
የተሻለ ግልጽና ጥሩ የሆነ ምርጫ ተካሂዶ ለሀገሪቱ ወሳኝ የሆኑ ፖለቲካ ፓርቲ እንደሚይዝ ተስፋ አድርጋለሁ። በዚህ ምርጫ በትልቁ ቢያሳስበው ነገር ያው አንዳንድ ቦታዎች የጸጥታ ችግር አለ። በዛም ምክንያት እንትን እንዳይል አንዳንድ ቦታዎች ምናልባት ሲታወቁል የሚችል ስጋት ይኖረኛል። እነሱ ነገሮች ካልሆነ ተቀር ሌላው ጥሩ ይሆናል ብዬ አስባለሁ።
ስጋቱን የሚናገረው ወጣት ተስፋውን ከዚህ በፊት የተሳተፈበትን ምርጫ ከዘንድሮ የምርጫ ሂደት ጋር በማነጻጸር አስረድቷል።
አሁን ሂደቱ እርግጥ አንዳንድ ቦታ የተሻለ ነገር አለ። ምክንያቱም እዛን ጊዜ አንድ ፖለቲካ ለመደገፍ የግድ በውስጥ ታዋቂነት ነው ልደገፍ የሚችልበት የነበረው። በኖርሁበት አካባቢ እንደዛ ነው የነበረው። አሁን ጥሩ በዛ አካባቢ የተሻለ ነገር አይቻልም።
ከፖለቲካ ፓርቲ መሪዎች ይጠበቃል የሚለውም ጠቅሷል።
ግልጽና ታማኝ የሆነ ወይም ንጹህ የሆነ አጀንዳ ሊኖራቸው ይገባል። ይሆናል ወይም እንደዚህ ከምርጫ በኋላ ለማያደርጉት ነገር ቃል መግባት ሳይሆን ትክክለኛ የሚያደርጉትን ነገር እሱን ማኒፌስቶ ቢያወጡ ማውጣት ያለባቸውን ብዬ አስባለሁ።
የሀይቅ ዳር ክፍለ ከተማ ነዋሪ አቶ ለገሰ ለንጫ በበኩላቸው በምርጫው የሚሳተፉበትን ምክንያት ተናግሯል።
እኔ እንግዲህ ያው እንደ አንድ ዜጋ መንግስት ስኖር ነው ያው አገር መኖር የሚችለው። አገርን ማስቀጠል የሚችለው ደግሞ መንግስትና በመንግስት የተመረጡ አካላት ሲመሩ ነው አገርና ህዝብ የሚሻገረው። ስለዚህ ለዛ ደግሞ ህዝብ የሚመራው መንግስት መርጦ በራሱ ድምፅ ሰጥቶ መዘጋጀት አለበት። ስለዚህ ከኔ ከራሴ ጀምሮ ድምፅ ሰጥቼ የሚመራው መንግስት የሚመራውን ፓርቲ በመምረጥ ነው። ከመረጥኩ በኋላ ይሄ ይጎለኛል፣ ይሄ ይሰራልኛል፣ ይሄ ሀገር መሻገር አለበት፣ ይሄ ያስፈልገኛል የሚለውን መጠቀም የምችለው እኔ በራሴ እጅ አሳርፌ መምረጥ ስችል ነው። ስለዚህ ከዚህ ጀምሮ ለምርጫ ተዘጋጅቻለሁ ማለት ነው።
በምርጫ መንግስት መመስረት ያስፈልጋል ነው ያሉትም።
ተመርጠው የሚቀመጡ መሪዎችና ፓርቲ ያው ለህዝብ እንዲሰራ ኃላፊነት ይወስዳል። ኃላፊነት ወስዶ እንዲሰራ ለማድረግ በምርጫ ነው የሚረጋገጠው። በምርጫ ካልተመረጠ ሙሉ ኃላፊነት አይወስድ። ስለዚህ ሙሉ ኃላፊነት ወስዶ ለሀገር መስራት የሚቻለው፣ ለሀገር መታገል የሚቻለው፣ ለሀገር ዘብ መቆም የሚቻለው፣ መስራት የሚቻለው፣ እስከ መስዋዕት መክፈል የሚቻለው በምርጫ የተመረጠ መሪ ነው። በምርጫ የተመረጠ ፓርቲ ነው። ህዝቡን መርጦኛል፣ አርሱ ሰጥቶኛል። ስለዚህ እስከ መስዋዕትነት ያለን ህልና ሁሉ ዋጋ ከፍሎ አገርን የማሻገር ህዝብን የመሸከም ስራ ይሰራል የሚል እምነት አለ እንደ ህዝብ። ስለዚህ ከዚህ አንጻር በዚህ ምርጫ ድምፅ ሰጥተን የሚመቸውን ፓርቲ ሊያሻገር የሚችል ስራልን የሚችለው ፓርቲ ካስቀመጥ መምረጥ ከቻለ የተሻለ ለውጥ ይመጣ ብለን ነው የምናስበው።
ሌላው የሐዋሳ ከተማ ነዋሪ ወይዘሮ ወርቅነሽ ንጉሴም ለምርጫው መዘጋጀታቸውን ተናግሯል።
ካርድ ወስጃለሁ፣ ለምርጫ ዝግጁ ነኝ። ምርጫ እቅትን፣ ብልጽግና፣ ሰላምን፣ ኢትዮጵያ ከሙስና ከብሔርተኝነት ከዘረኝነት የጸዳች እንድትሆን ፍትህን ያመጣል ብዬ አስባለሁ።
የምርጫውን ሂደትና የፖለቲካ ፓርቲዎች የሚሮጡ እንቅስቃሴ ላይም ያላቸውን አስተያየት አጋርተውናል። የአገሪቱ የሰላም ሁኔታ እንደሚያሳስባቸው ነገር ግን ምርጫው ሰላም አልተረጋገጠም በማለት የማይታለፍ ጉዳይ መሆኑን ማስረድቷል።
አንገብጋቢ ጉዳይ የሰላም ጉዳይ ነው። የሰላም ጉዳይ አንገብጋቢ ሆነ ሳለ መንግስታችን በተቻለ መጠን ሰላሙን ለማስጠበቅ ያው በአገሪቱ ያለው ሁኔታም አስጊ ስለሆነ ከዳር እስከ ዳር እየተንቀሳቀሰ ነው ያለው። ሰላም የለም ተብሎ ምርጫው አይቀርም። ሰላሙንም ለማስጠበቅ ምርጫውም ወሳኝ ነው፣ ሰላሙም ወሳኝ ነው። ጎን ለጎን እያስኬድን ያለው ዋናና አንገብጋቢ ነገር ሰላም ነው። ከዛ ባሻገር የኑሮ ውድነቱን ያመጣው የሰላም መጥፋት ነው። ከዛ አንጻር ሰላማችንም ይጠበቃል፣ እግዚአብሔር ይረዳናል። አገራችንም ከጥቂት ነውጥ በኋላ የምትረጋጋ መልካም ሀገር ትሆናለች ብዬ እጠብቃለሁ።
የመራጮች ምዝገባ በተጀመረበት የመጀመሪያው ቀን በመራጮች መዝገብ በተራ ቁጥር 1 የተመዘገቡት የባህል አዳራሽ ክፍለ ከተማ ነዋሪ አቶ አቢኖ ማሰቦ ጉጉታቸውን ተናግሯል።
እኔም በመጀመሪያ በክፍለ ከተማችን በቀበላችን መጀመሪያ ግንባር ቀደም ምርጫ ካርድ የወሰድኩት ሰው ነኝ። ለምርጫ እኔ ብቻ ሳይሆን አካባቢን ጭምር እንድዘጋጅ ተዘጋጅተን
ምን አደረግኩት
ያደረግኩት የአካባቢ ከክፍለ ከተማ አመራሮቹ ጋር ከቀበሌ አመራር ጋር ከፖሊስ አባላት ጋር ሆኜ ስለ ምርጫ የሚያውቀውን እያስረዳሁት ህብረተሰቡን እያሳመንኩ እየመከርኩ እየተመካከረን ምርጫ ካርድ እንዲወሰድ አካባቢ ላይ ያለውን ብቻ ሳይሆን እኔ ጋር ቤቴ ውስጥ ተከራይተው የሚኖሩትን ሰዎች አማክሬ ምርጫ እንዲመርጡ መክሬ የፈለጋችሁትን ምረጡ ምክራቸው ሄዶ ካርድ እንዲወስዱ አድርጌያለሁ።
ዛሬ የመራጮች ምዝገባ የተጠናቀቀው የኢትዮጵያ ስድስተኛው አገራዊና ክልላዊ ምርጫ ግንቦት 28 2013 ዓ.ም ይካሄዳል ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩልን። 2022513505 በሚለው ስልክ ቁጥራችን ዋትስአፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የምሽቱ የጤና ፕሮግራም ነው። አዘውትሮ የሚደረግ ጠቀም ያለ የእግር ጉዞ ጠቅላላ ጤናን በማሻሻል የሚያስገኛቸውን ጥቅሞችና እንዲሁም አንጎልን በማነቃቃት የሚፈጥራቸውን የተለያዩ ሁኔታዎች ይመለከታል ዘገባው። በአየርላንዱ የዱብሊን ትሪኒቲ ኮሌጅ በአንጎል ላይ የሚደረጉ የሙከራ ጥናቶች ባለሙያው ፕሮፌሰር ሼን ኦማራ በቅርቡ የጻፉትን የጥናት ዘገባ መሰረት ያደረገው ቅንብር በተለይ የእግር ጉዞ የትውስታ አቅምን በማለምለምና ከመ መወጃጀት ተከትለው የሚከሰቱ የህመም አይነቶችን ለመከላከል ያለውን ጠቀሜታ ያረጋግጠ ጥናት የመሩ ኢትዮጵያዊ የአንጎልና የነርቭ ህክምና ባለሙያና ተመራማሪ ጋር የተካሄደ ቃለ ምልልስ ነው። እንግዳችን እዚህ ዩናይትድ ስቴትስ በሚገኘው ባሮ የአንጎልና የነርቭ ህክምናና የምርምር ጥናት ተቋም የአእምሮና የነርቭ ሐኪምና ተመራማሪ የፕሮግራማችን ቤተኛ ፕሮፌሰር ዮናስ ገዳ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ቀደም ሲል በመጀመሪያ ክፍል ቅንብሩ በመጠኑ ያስተዋወቀውን ዝግጅቱን ባደረገበት ጭብጥ ይጀምራል።
ፕሮፌሰር ዮናስ፣ አሁኑ ውይይታችን መነሻ የሆነው ጥናት የተጻፈው አንድ ሰፊ ጥናት ያደረጉና በዚህ ርዕሰ ጉዳይ ላይ መጽሐፍ ያሳተሙ ምን አይነት የእግር ጉዞ ማድረግ እንዳለብንና እንደምንስ ለጤናችን ሊበጅ ቻለ የሚል አዲስ ሳይንስ ይሉታል። ደራሲው የአየርላንዱ የዱብሊን ትሪኒቲ ኮሌጅ የአንጎል የሙከራ ጥናት ባለሙያው ፕሮፌሰር ሼን ኦማራ ናቸው። በዚህ ጥናት መጽሐፉም ብቻ ሳይሆን በቅርቡ ያን መሰረት አድርገው በወጣው ጽሑፍ ላይ እነኚህን ሶስት ትልልቅ ነገሮች አጉልተው ነው ጤናን ይሰጣል፣ ደስተኛ ያደርጋል፣ በዚያ ላይ ደግሞ ለአንጎል ቅድም የጠቃቀሷቸውን የማሰብ የማሰላሰልን አቅም ከፍ ያደርጋል ይላል። ቀልጣፋ የሆነ አንጎል እንዲኖረንም ይረዳል ነው የሚለው። እስኪ ትንሽ ይፈንጥቁበት። ከጠቅላላ የጤናማነት ስሜት ባሻገር እነኚህን ሁሉ ትሩፋቶች ስለመያዙ ምንድን ነው ማስረጃው?
እንግዲህ አንድ ሰው በሚንቀሳቀስበት ጊዜ በእግር ጉዞ ሲያደርግ አንጎል ውስጥ የሚፈጠሩ አንዳንድ ለውጦች አሉ፣ ንጥረ ነገሮች አሉ። አንደኛው ይሄ ኤንዶርፊን የሚባለው ሰውነታችን የሚፈጥረው ነገር አለ። እሱ ነው እንግዲህ ትንሽ ደስ ደስ የሚል ስሜት የሚፈጥረው። በተለይ ደጋግመው የሚሰሩ ሰዎች፣ ስፖርት እንቅስቃሴ ደጋግመው የሚሰሩ ሰዎች እንደው የዛ ሱስ ይዛቸዋል የሚል ቀልድ አለ። ግን አሁን የእኛ ጥናትም እንዳየሁት ገረመኝ። ይሄ ሊዥርሊ ዋክ በጣም ቀላል ዝም ብሎ ተዝናንቶ እያወሩ ከጓደኛ ጋር ከመስቀል አደባባይ እስከ ሂልተን ሆቴል እንደዚህ እያወሩ ቢሄዱ እንደዚህ አይነቱን ነው ያጠና ነው። እና ያ ራሱ ጥቅም አለው ለአንጎል። ለምንድን ነው? አንደኛ ያው ቲዮሪ ነው፣ መቼም ያው ሀሳብ ነው ያቀረብ ነው። አንደኛ የአንጎል ውስጥ አንዳንድ መረጃ በአንጎላችን እንድንይዝ የሚያደርግ እንድናስታውስ የሚያደርግ የአንጎል ክፍል አለ። በእንግሊዝኛ ሂፖካምፐስ ይባላል። ቅርጹ ሂፖፖታመስ ይመስላል። ለዚህ ነው ሂፖካምፐስ የተባለው። በጣም እንደዚህ ጠቅለል ያለች ትንሽ ናት እና እዛ ውስጥ አንዳንድ ንጥረ ነገሮች ይፈጠራሉ። እነዛ ነገሮች ልክ እንደ ቢዲኤንኤፍ ይባላል በእንግሊዝኛ፣ ልክ ውሃ ለአበባ እንደሚያስፈልገው ማለት ነው። አታክልት ውሃ እንደማጣት ያክል ነው የእነሱ ስራ አንጎል ውስጥ። እና እንቅስቃሴ ስናደርግ እነሱ ነገሮች ይጨምራሉ፣ እነዛ ንጥረ ነገሮች። ሌላው ደግሞ እንግዲህ በምንንቀሳቀስበት ጊዜ የደም ዝውውር አለ። የደም ዝውውሩ ደግሞ ብዙ ኦክሲጅን ወደ አንጎል ይወስዳል። ያ ራሱ አንዱ ጥቅም ይሆናል የሚል ነው ሁለተኛ። ሶስተኛው ደግሞ እንቅስቃሴ የሚወድ ሰው፣ እንደዛ አይነት ነገር ደጋግሞ የሚያደርግ ሰው በአጠቃላይ የኑሮ ዲሲፕሊንም ሊኖረው ይችላል። እንቅስቃሴ የሚያደርግ ሰው ቢ የሚበላውንም ይጠነቀቃል። ለምሳሌ እኛ እንደ ያጠና ነው ይሄ ግጭት አንግዛይቲ ስትረስ እና ከአንድ ሁለት ጎረቤት ጋር ወይም አንድ ሁለት የስራ ባልደረባ ጋር መጋጨት፣ ይሄ እሱ ያለ ነው። እንደሱ ሳያደርጉ መኖር አይቻልም፣ የኑሮ ሁኔታ ነው። ግን ከሀያ ጎረቤት ጋር የሚጋጭ ከሆነ ያ የበለጠ ሰውየው ላይ አንጎሉ ላይ አንዳንድ ተጽዕኖዎች ያደርጋል። እና ስለዚህ እንቅስቃሴ የሚያደርግ ሰው ምግቡንም ሊጠነቀቅ ይችል ይሆናል። ግጭት ኢንተርፐርሰናል ኮንፍሊክት እንደ ጠባ ያለሽ በዳቦም ላይሆን ይችላል። እና ወይም ቢጋጭም እነዚ አይነት ሰው ግጭቱን ገንቢ በሆነ በኢትዮጵያ በአዲሱ ቋንቋ ገንቢ በሆነ መንገድ የመፍታት አይነት አሰራር ሊኖር ይችላል። ኮንፍሊክት ሬዞሉሽን። ሌላው ካሎሪክ ኢንቴኩን ማለትም ምን ያክል እንደው ተገኘ ብሎ መብላት ሳይሆን እንደው ጠገብኩ ማለት የሚችልም አይነት ሰው ነው ማለት ነው። እና እንዲህ አይነት የሰውነት እንቅስቃሴ የሚያደርግ ሰው ሁልጊዜ በአጠቃላይ ጤናማ ህይወት የተገዛ ሰው ሊሆን ይችላል። ማርከር ፎር ኦቨርኦል ዲሲፕሊን የሚል ነው እና ይህን ሶስት ቲዮሪ በተደጋጋሚ አቅርበናል እና በፈረንጆቹ 2010 እኔ የመራሁት ጥናት አለ። እንደገና ጥናት ቲም ውስጥ ያሉ 2013-14
ከፍ ያለ አካል እንቅስቃሴ ማድረግ የማይችሉት ተጠቃሚ እንዲሆኑ የሚያደርግ ይመስላል።
እንደሱ እንደዛ ነው እኛ ያጠና ነው። እድሜያቸው ገፋ ያሉ ሰዎች እስከዛሬ እንደውም ባይንቀሳቀሱ ዛሬ ቢጀምራን ሰው የ75 አመት ሰው ከዛሬ ጀምሮ እንደው ቀስ ያለ ሰፈር ውስጥ እንቅስቃሴ ማድረግ ቢጀምር ጥቅም አለ ወይ ነው ያጠና ነው። እሱም ራሱ ተቃሚ ነው እና ይሄ የተለያየ መክንያቶች አሉት። እንግዲህ ዋናው ከምን ገምተው በላይ እንቅስቃሴ ሲኖር የስኳር መጠን ይቀንሳል እና ከስኳር በሽታም ይከላከልናል። የስኳር በሽታ ደግሞ መከላከል ለአንጎል፣ ለልብ፣ ለሌሎችም ነገሮች ጥቅሞች አሉት እና አንደኛ ቀጥታ አንጎል ውስጥ አንዳንድ ንጥረ ነገር እንዲፈጠር ያደርግ ይችላል። ሁለተኛ በአጠቃላይ ሰውነት ውስጥ ለውጦች በማድረግ ስኳር በመከላከል ልብን በመከላከል አንጎልም ላይ ይጠቅማል። እንደ አራት ምክንያቶች ነው ይደረዳሉ።
ፕሮፌሰር ዮናስ እንዲህ ያለ ጠቀሜታ ያለው ነገር በቀላሉም የሚደረግ መሆኑ ብዙዎችን እንደሚያበረታታ መገመት ይቻላል። ሐኪሙ የሚመክረውን ያደርጋል ወይ ብለን መጠየቃችን አይቀርምና ለስፖርት ትልቅ ቦታ እንዳለው ከዚህ ቀደም በሌላ ውይይት ሰምቻለሁ። የእግር ጉዞ ይወዳሉ፣ ሆን ብለው ያዘወትራሉ። በጥናቱ ያገኙትን
ጋጨፌ አንደኛ ደረጃ ትምህርት ተማሪ ሆኜ ስፖርት ጋዜጠኛ አዳምጥ ነበረ። ነጋ ወልደስላሴ፣ ሰለሞን ተሰማ፣ ሌሎች እንደዚህ የስፖርት ጋዜጠኞች የነሱ ሬዲዮ የሰማው ከታተል ነበር። የአፍሪካ ዋንጫ ካላላ የሚባሉ ተጫዋቾች ነበሩ። የጋጨፌ አንደኛ ደረጃም ደግሞ የሲ ቡድን ውስጥ ተጫዋች ነበር እና አሁን በየቀኑ ጠዋት ጠዋት አንድ ትልቅ ውሻ አለኝ። እሱን ይዤ ወደ ግማሽ ሰዓት ያክል በእግራችን ሄደን እንመጣለን። በሱ ነው የሚጀምረው እና ጠዋት ጠዋት እንግዲህ ከጠዋቱ 12 ሰዓት ከአልጋ የምነሳው እንግዲህ ያው መቼም ዘላ ትነሳም አንዳንድ ጊዜ ብቻ ጫናኝም እንደ ቀስ ብዬም ከወጣው በኋላ ከዛ ሞተሩ እየጋለ ይሄዳል። ዋናው ዛሬ ተንቀሳቀስ ወካር አላለኝም በእግርህ እንዲሄድ የሚል ፍላጎቴ ዛሬ ሞቷል የሚል ስሜት ሊመጣ ይችላል። ያንን ኦኬ ይሄ መጥቷል ግደለም፣ ለማንኛውም ግን እኔ ቀጥልበታለሁ። እንደዚያን ነገር ለማድረግ አንዳንድ ጊዜ በእግር የመሄድ ስሜቱ ኢሞሽኑ ውስጥ ከሌለ ዛሬ አላደርግም ማለት አይደለም። ቢሄቪየራል ልክ እንደ ተሞላ ሰዓት ፕሮግራም መነሳት፣ ከዛ በኋላ ከአምስት ደቂቃ ስድስት ደቂቃ ሰባት ደቂቃ በኋላ ይመጣል እና በየቀኑ እንደሱ አደርጋለሁ። እና ምናልባት ስቲግ ደግሞ አሁን ኮቪድም ክትባት ስላደረግን ማስክ አድርጌ ስፖርት ቦታ ትንሽ ደግሞ እንደው እንዳይጠፋ ጡንቻው እንዳይሟሟ ባረግ እሱን እንግዲህ ባለፈው ሳምንት ጀምሬያለሁ።
እንደው የጊዜ ጉዳይ ልዩነት ካለው ቀደም ብለው እንደገለጹልን ጠዋት ጠዋት ብቻ ነው የእግር ጉዞ የሚያደርጉት ወይስ ከስራ ሰዓት በኋላ ማታም ያደርጋሉ ወይ ያፈራርቃሉ ጠዋትና ማታ?
የእግር ጉዞ እንግዲህ ጥሩነቱ አንዳንድ ጊዜ እንደው ትንሽ መሳነፍ ስሜትም ሲሰማኝ እንደው ራሴን ጎትቼም ቢሆን ውሻውን ወክ ማድረግ አለ። ምክንያቱም ውሻውን ተንቀሳቅሶ ሲመጣ ለጥ ነው የሚለው፣ ምንም አይቸገርም። እና ስለዚህ ለውሻውም ጥቅም ነው ለእኔም ጥቅም ነው። እና በቀን ሁለቴ ነው የማደርገው። አንድ የስፖርት ፕሮፌሰር አለ አውሮፓ፣ ቤስ ባል ቢኦኢኤስ፣ እሳቸው ንግግር ያደርጋሉ ስለ ስፖርት እና ሁልጊዜ መጨረሻ ላይ ውሻ ከሌላችሁ ውሻ አግኙ፣ ለመንቀሳቀስ ውሻ ይጠቅማል። የኔ ውሻ ትልቅ ስለሆነ ማታም ከስራ መልስ ወክ አደርገዋለሁ ማታ።
ፕሮግራሙ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። ኢድ አልፈጥር ወደ ግማሽ ለሚጠጋው የእስልምና እምነት ተከታይ ለሆነው የአፍሪካ ሕዝብ በየዓመቱ ልዩ ጊዜ ነው። ይሁንና የዘንድሮ በዓል የዋለው ዓለም አቀፉ ወረርሽኝና ያስከተለው ከፍተኛ ጉዳት ባለበት ወቅት ነው ስትል የአሜሪካ ድምጽ ዘጋቢ አኒታ ፓውል ከጆሃንስበርግ በላከችው ዘገባ ገልጻለች። አዳነች ፍስሐዬ ታቀርበዋለች።
ኢድ በእስላም እምነት ከአንድ ወር ጾምና ጸሎት በኋላ ቤተሰቦች ተሰባስበው የሚያከብሩት የተቀደሰ በዓል ነው። ባለፈው ዓመት በዓለም ዙሪያ በኮቪድ-19 ምክንያት እንቅስቃሴ የተገደበበት ጊዜ ስለነበር የዒድ በዓልን አከባበር አደብዝዞት ነበር። አሁንም ቢሆን አንዳንዶቹ ገደቦች እንዳሉ ቢሆንም አማኞች ከሁኔታው ጋር በተዛመደ መልክ በዓላቸውን እንደሚያከብሩ የታወቀው የናይሮቢ ጀሚዓ መስጊድ ሼህ መሐመድ ኢሳክ ገልጸዋል።
This is a great challenge. But despite that, we thank Allah subhanahu wa ta'ala that this year...
ይህ ትልቅ ተግዳሮት ነው። ያም ሆኖ ግን በዚህ ዓመት ካለፉት 10 የረመዳን ቀናት ወዲህና ዛሬም ኢድ አልፈጥር ላይ አብረን ለመጸለይ በመሻላችን አላህን እናመሰግናለን። እንደ ማህበረሰብ ሆነን አብረን ጸልየናል ወይንም አክብረናል። ለዚህም አላህን ማመስገን ይገባናል። ከባለፈው ዓመት ጋር ሲነጻጸር የዚህ ዓመቱ በጣም የተሻለ ነው። ቀጣዮቹ ዓመታት ደግሞ ከዚህ ዓመቱ በጣም የተሻሉ እንደሚሆኑ ተስፋ እናደርጋለን።
ከአማኞቹ አንዱ ስለዋህ መሐመድም ከሸህ አባባል ጋር ይስማማል።
For now it's very difficult. I can just say maybe to the world, my fellow Muslim brothers and sisters, wherever they are.
በአሁኑ ወቅት በጣም ከባድ ነው። በዓለም ዙሪያ ያሉት ሙስሊም ወንድሞችና እህቶች በእያሉበት ለማለት የምፈልገው ይህም በዓል በመናከብርበት ወቅት መንግስትና ዓለም ያወጣቸውን ደንቦች ማክበር አለብን። ደህንነትን ለመጠበቅ የምንችለውን ሁሉ ማድረግ ይኖርብናል። ዋናው ደህንነትን መጠበቅ ነውና።
የተለያዩ ዞሮች ባሉባት ደቡብ አፍሪካ የዓለም የእስላማዊ ረድኤት የደቡብ አፍሪካ ቅርንጫፍ ኃላፊ ዮሱፍ መሐመድ ያለፈውን ዓመት በዓል አደብዝዞ ከነበረው የእንቅስቃሴ ገደብ ጋር ሲነጻጸር የዚህ ዓመቱ የበዓል ብርሃን ይበራል ብለዋል።
It was strange not to be able to go to the mosque, especially in the evenings, to pray the late night prayers and not to be able to go to Eid.
ወደ መስጊድ ለመሄድ አለመቻል ያልተለመደ ነገር ነው የነበረው። በተለይም ማታ መስጊድ ሄዶ ለመጸለይ በኢድ ዕለት ራሱ መስጊድ ለመሄድ አለመቻል ከባድ ነው የነበረው። በዚህ ዓመት ግን ከባድ የኮቪድ መዛመት ከሌለ በስተቀር መስጊድ ሄደን የተለመደው ጸሎታችንን ለማድረግ ተስፋለን። አስፈላጊውን ጥንቃቄ ማድረጉ ሳይለየው ማለት ነው።
በዓሉ በተጨማሪም በቂ ገቢ ለሌላቸው ሰዎች እርዳታ ማድረግን ያካትታል። እስላማዊው የረድኤት ድርጅት ሙስሊሞችን ብቻ ሳይሆን ምግብ ለሚያስፈልጋቸው ሁሉ የምግብ ረድኤት ማድረጉን ዮሱፍ መሐመድ ገልጸዋል።
Throughout Africa, you find communities that are experiencing extremely trying times, which has only been exacerbated by
በመላ አፍሪካ እጅግ ፈታኝ በሆነ ሁኔታ የሚገኙ ማህበረሰቦች አሉ። ወረርሽኙና በእነዚህ ብዙ ሀገሮች ያስከተለው የመንቀሳቀስ ገደብ ሁኔታውን አባብሶታል። ስለሆነም የእስላማዊው ረድኤት ድርጅት በዓለም ዙሪያ በ40 ሀገሮች ቅርንጫፎች ስላሉት በተለይም በምዕራብና ምስራቅ አፍሪካ ኒጀር፣ ቻድን፣ ሱዳንን፣ ሶማሊያንና ኬንያን በመሳሰሉ ሀገሮች እርዳታ የሚያስፈልጋቸው ወገኖች እየጨመረ መሄዱን ለማወቅ ተችሏል።
በሙስሊሞች ባህል መሰረት የሮመዳን ጾም የሚፈታው በጣፋጩ ቴምር ሲሆን የዚህ ዓመቱ ግን የመራራ ጣፋጭነትን ያቀፈ ነው ብለዋል የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ።
As this sacred month draws to a close, I want to call on the Muslim community to join hands with us.
ይህ የተቀደሰ ወር በሚገባደድበት በአሁኑ ወቅት የሙስሊሙ ማህበረሰብ በሀገር ማገገሙና በመልሶ መገንባቱ ጥረት ከኛ ጋር እጅ ለእጅ ተያይዞ በመራመዱ ተግባር እንዲቀላቀልን ጥሪ ለማድረግ እንፈልጋለን። የሀገሪቱ ኢኮኖሚ እንዲያገግም ሀገሪቱን በአዲስ መልክ ለማስተካከል በምንጥርበት በአሁኑ ወቅት አብረን እንስራ።
በሚሊዮኖች የሚቆጠሩ ሙስሊሞች የሮመዳን ወር ማብቃትን በሚያከብሩበት በአሁኑ ወቅት ይህ ተስፋ በዓሉን በሚያከብሩት ከሴኔጋል እስከ ኬንያና ኢትዮጵያ እንዲሁም እስከ ደቡብ አፍሪካ ተስተጋብቷል።
ዘጋቢዎቻችንንና እንግዶቻችንን እናመሰግናለን። አድማጮች አሁን ፕሮግራማችንን አጠናቀን ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ለሀገሪቱ ምክር ቤት ለመጀመሪያ ጊዜ ባደረጉት ንግግር አሜሪካን እንደገና እየተራመደች ነው ሲሉ አስታውቀዋል በማለት የዕለቱ ርዕሰ አንቀጽ ሀተታውን ጀምሯል። በመታደስና በእድል ላይ በማትኮር ሀገሪቱ የኮቪድ-19 ወረርሽኝን በመታገድና በኢኮኖሚ ላይ ያስከፈለውን ዋጋ በማሻሻል ተግባር ያሳየችውን እድገት አሞግሰዋል። ፕሬዚዳንቱ በተጨማሪም መንግስት በጤና ጥበቃ፣ በትምህርት፣ በመሰረተ ልማትና በአየር ንብረት ለውጥ ላይ አዲስ መዋለ ንዋይ እንዲያፈስ የሚጠይቁ የተለያዩ ሀሳቦችም አቅርበዋል። ዓለምን ሲመለከቱ ደግሞ ፕሬዚዳንት ባይደን አሜሪካ ወደፊት እየተራመደች ነው፣ ነገር ግን አሁን ለማቆም አንችልም ማለታቸውን ርዕሰ አንቀጹ ጠቅሷል።
We're in competition with China and other countries to win the 21st century. We're at a great inflection point in history.
በ21ኛው ምዕተ ዓመት አሸናፊ ሆነን ለመውጣት ከቻይናና ከሌሎች አገሮች ጋር እየተወዳደርን ነው። በአገሪቱ ታሪክ ትልቅ የለውጥ ምርታ ላይ ነው ያለነው። አሁን ካለው በበለጠ ጠንክረን መወዳደር አለብን።
ፕሬዝዳንት ባይደን መግባባት ላይ ለመድረስ ከሚገባው በላይ ጊዜ የሚወስድ በመሆኑ ዲሞክራሲ እየተዳከመ ነው የሚለውን አባባል አልተቀበሉም። ዲሞክራሲ ለፍትህና ለቅን ተግባር እስከቆመ ድረስ ዘላቂና ጠንካራ መሰረት አለው ሲሉ ተናግረዋል። በዓለም ዙሪያ ያሉት መሪዎች አሜሪካ ተመልሳለች ብለዋል ፕሬዝዳንት ባይደን።
ብቻችን አይደለም የምናደርገው፣ ከአጋሮቻችን ጋር ሆነን በመምራት እናከናውናለን። ከአሸባሪነት እስከ የኒውክሌር ዝውውር፣ የፍልሰት